ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም ሁለት ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ዝግጅቶችን በተከታታይ እናሰማለን። በቅድሚያ ማንያውራ የነበረ በማስከተል ደግሞ ለምን ይዋሻል እስከ መቼስ ይዋሻል ክፍል አራትን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በአዲስ አበባ ከተማ በረፒ በተለምዶ ቆሼ ተብሎ በሚጠራው አካባቢ በደረሰው የቆሻሻ ክምር ናዳ የተጎዱ ዜጎችን ፍለጋ ላለፉት 5 ቀናት የቀጠለ መሆኑ ታውቋል። የወያኔ አገዛዝ ረቡዕ ምሽት በሰጠው መግለጫ የሞቱት ሰዎች ቁጥር 113 መድረሱን ይናገር እንጂ ቁጥሩ ከዚህ በጣም ሊጨምር እንደሚችል ስጋት ያለ መሆኑ ተገልጿል። በቀን ውስጥ በአንድ የተወሰነ ወቅት በአማካይ ከ300 በላይ በድህነት የሚሰቃዩ ዜጎች ከቆሻሻ ውስጥ ምግብና ሌሎች ቁሳቁሶችን ለመፈለግ እንደሚሰማሩና ከቆሻሻው ክምር ዝቅ ብሎ ባለው መንደር በሚኖሩ ዜጎችም ላይ ናዳው ባደረሰው ጉዳት ህይወታቸውን ያጡ ሰዎች ቁጥር በጣም ከፍ ሊል እንደሚችል ተገምቷል። አገዛዙ የአደጋውን ምንጭ በውጭ ባለሙያዎች ለማስመርመር ያቀደ መሆኑን ቢገልጽም መነሻው በአካባቢው ከተጀመረ የኤሌክትሪክ ኃይል ማመንጫ ፕሮጀክት ጋር ሳይያዝ እንደማይቀር ይገመታል። ለኑሮ ምቹ ናቸው ከተባሉት 5 ከተሞች መካከል በቀደም ተከተል የኦስትሪያው ቪየና፣ የስዊዘርላንዱ ዙሪክ፣ የኒውዚላንዱ ኦክላንድ፣ የጀርመኑ ሚዩኒክ እና የካናዳው ቫንኩቨር ይገኙበታል። በቆሻሻ ክምር መናድ ምክንያት ዜጎች ያለቁባት አዲስ አበባ ከ231 አገሮች መካከል 290ኛ ደረጃን አግኝታለች። ወትሮም ቢሆን በመብራትና በውሃ አቅርቦት፣ በትራንስፖርት፣ በኢንተርኔትና በሌሎች አገልግሎቶች በጣም ደካማ የሆነችውና በአምባገነን አገዛዝ የመብት መረገጥ ጎልቶ የሚታይባት አዲስ አበባ የ290ኛ ደረጃ ቦታም ይበዛባታል የሚሉ ክፍሎች በርካታ ናቸው። በቅርቡ ይፋ በተደረገ መግለጫ የወያኔ አገዛዝ በ50,000 አባላቱ ላይ እርምጃ የወሰደ መሆኑ ተገልጿል። መግለጫው 90% የኢህአዴግ አባላት የተሳተፉ መሆናቸውን ገልጾ ብዙዎቹ በመከረና በማስጠንቀቂያ ሲታለፉ ሌሎቹ ግን ከኃላፊነት ዝቅ ማድረግ ጀምሮ ከድርጅቱ እስከ ማባረር የሚደርስ ቅጣት የተፈጸመባቸው እንደሆነ ተናግሯል። ረቡዕ ዕለት ባቀረብነው ዜና ዘገባ 1100 የሚሆኑ የባዕዴን አባላት ከኃላፊነታቸው መነሳታቸውም ይታወቃል። የወያኔ ጠባብ ቡድን ከላይ ሆኖ በሚያሽከረክረው ኢህአዴግ በተባለው ጭምብል ላይ ይህ ሁሉ እርምጃ ሲወሰድ ከፍተኛ ወንጀል እየፈጸሙ ባሉት የበላይ አመራር የወያኔ ቡድን አባላት ላይ ግን የተወሰደ እርምጃ የለም። የወያኔ አገዛዝ እነዚህን እርምጃዎች ወስጃለሁ በማለት ለማጭበርበር የሚሞክረው የህዝቡን ቁጣ ለማብረድና ህዝባዊ አመጽ በድጋሚ እንዳይከሰት ለመከላከል ሲሆን አንቅሮ በተፋው ህዝብ በኩል ተቀባይነት ለማግኘት የሚያደርገው ጥረት ከንቱ ልፋት እንደሆነ በርካታ ዜጎች ይናገራሉ። በሴራሊዮን ኮኖ በሚባለው ግዛት አንድ ፓስተር 709 ካራት የሚመዝን የአልማዝ ማዕድን ያገኙ መሆናቸው ተገልጿል። አልማዙ በዓለም ላይ ከተገኙ ትላልቅ ክብደት ካላቸው አልማዝ ግኝቶች መካከል አንዱ ሲሆን በዋና ከተማው በሚገኘው የሴራሊዮን ማዕከላዊ ባንክ እንዲቀመጥ ተደርጓል። በ1964 ዓ.ም ተመረጠ። በሴራሊዮን 969 ካራት የሚመዝን አልማዝ ተገኝቶ የነበረ መሆኑ ሲታወቅ ፓስተሩ ያገኙት አልማዝ ከዓለም ከተገኙ ከባድ አልማዞች 13ኛ ነው ተብሏል። የአልማዝ ዋጋ የሚወሰነው በጥራት እንጂ በክብደቱ ባለመሆኑ ምን ያህል ዋጋ ያወጣል የሚለውን ማወቅ ባይቻልም ከዚህ በፊት 813 ካራት ክብደት ያለው አልማዝ በ63 ሚሊዮን ዶላር ስለተሸጠ ይሄኛውም ከ50 እስከ 55 ሚሊዮን ዶላር ሊያወጣ እንደሚችል ተገምቷል። ከማዕከላዊ አፍሪካ ሪፐብሊክ ህዝብ መካከል ግማሽ የሚሆነው የሰብአዊ እርዳታ የሚያስፈልገው መሆኑን የተባበሩት መንግስታት ድርጅት ሐሙስ ዕለት በሰጠው መግለጫ አስታውቋል። አገሪቱ ውስጥ ባለው የእርስ በርስ ጦርነት ምክንያት በጠቅላላው 400,000 የሚሆኑ ዜጎች ከቤት ንብረታቸው የተፈናቀሉ ሲሆን ከነዚህ ውስጥ 100,000 የሚሆኑት ካለፈው መስከረም ወር ጀምሮ የተፈናቀሉ ናቸው። ተፈናቃዮችን ለመርዳት 400 ሚሊዮን ዶላር የተጠየቀ ሲሆን እስካሁን የተገኘው 500 ብቻ እንደሆነም ተጠቁሟል። በአገሪቱ ውስጥ ባለፈው አመት ምርጫ ቢካሄድም አሁን በርካታ የገጠር ቦታዎች ከመንግስት ቁጥጥር ውጭ መሆናቸው ይነገራል። በሶማሊያ ጠረፍ የጭነት መርከብ የጠለፉት ግለሰቦች ሐሙስ መጋቢት 7 ቀን ወደ መርከቧ እየተጠጉ በነበሩ ጀልባዎች ላይ ተኩስ ከፍተው ጉዳት ያደረሱ መሆናቸው ታውቋል። የፑንትላንድ ግዛት ባለስልጣኖች ወደ መርከቧ የባህር ኃይል ጀልባ የላኩት ለጠላፊዎቹ እርዳታ ለመስጠት ወደ መርከቧ ስትጓዝ የነበረችን ሌላ ጀልባ ለማስቆም በሚጥሩበት ጊዜ ሲሆን በተከሰተው የተኩስ ልውውጥ አንድ ወታደር በከባድ ደረጃ የቆሰለ መሆኑ ተነግሯል። ከጠላፊዎቹ ጋር ግንኙነት አለኝ የሚል አንድ የቀድሞ ጠላፊ ካልታወቀ ቦታ በስልክ እንደገለጸው ጠላፊዎቹ መርከቢቱን ራቅ ወዳለ ስፍራ እየወሰዷት መሆናቸውን ገልጿል። እስካልተነካን ድረስ መርከቧን ምንም አናደርግም የሚሉት ጠላፊዎች የስሪላንካ ዜጎች የሆኑ የመርከቧ ሰራተኞችን የሚለቁት ካሳ ሲከፈላቸው ብቻ መሆኑን ተናግረዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይተናቀቃል።
ማን ያውራ የነበረ ክፍል 5 በናስፊ 1982 ዓመተ ምህረት ቅይጥ ኢኮኖሚ ቅይጥ ፊደት ቅይጥ ጎራ በሚል ኢሃፓ 2 ባለ 63 ባለ 33 ገጾች ጽሑፍ አውጥቶ ከደርግም ከወያኔም በፖለቲካውና በኢኮኖሚው ጥያቄ ላይ ያለውን ልዩነት ግልጽ አድርጎ ነበር። የፖለቲካ አቋምን ማድበስበስ ሳይሆን ግልጽ አድርጎ ማስቀመጥ ወሳኝ ነው። ህዝብ ማን መሆኑን ማወቅ ያለበት ሲሆን የህዝብን መፈክር አወናባጭ ገዢ ኃይል ለራሱ ብልጋሮት እንዳያውለውም ያግዳል። ደርጉ ለምሳሌ መሬት ላራሹን ሌሎች መፈክሮችንም በለጣውሽ ዶሊ ተቀመበትና ተቃራኒውን ያደርግ መሞክሩን አይተናል። ወያኔም በዲሞክራሲና በመድብለ ፓርቲ ስም በተለጣፊ ታጀበ አምባገነናዊ አገዛዙ ማስፈኑ እያየን ነው። ለዚህ ነው ደጋግመን ኢሃፓና የዲሞክራሲ መብት ጥያቄ በሚለው ላይ አቋማችንን በግልጽ ማስቀመጥ ያለብን። ኢሃፓ ከተመሰረተ ጊዜ ጀምሮ ለህዝብ ያልተገደበ ዲሞክራሲያዊ መብት ታግሏል። አንዳንድ ከታሪክ የተጣሉ ግን ካልተቸንም ባይከፍሎች ለምሳሌ ደርግም ወያኔም ኢሃፓም ፕሮግራማቸው አንድና ያው ነበር ሲሉ ተደምጠዋል። በመራራ ትግልና ቅራኔ ደም የፈሰሰው እንዲያው በግለሰቦች ሽኩቻ እንጂ መሰረታዊ የአቋም ልዩነት አልነበረም እስከማለትም ደርሷል። ይህ ከሀቅ የተጣላ ልፈፋ የአፋለ ዲሞክራሲ ያደረገውን መራራ ትግል ከቶም አይረዳም ቦታ አይሰጥም። የአፋ ከደርግ ጋር ገና ከጧቱ ሲታገል ሰፊ ህዝባዊ መሰረት ያለው መንግስት ይቋቋም ያለ ሲሆን መመስረት የሚገባው ጊዜያዊ ህዝባዊ መንግስትም ሁሉን የፖለቲካ ኃይሎችና የህዝብ ወኪሎች ያሳተፈ መሆን አለበት ብሎም ግልጽ አድርጎ ነበር። ዲሞክራሲ አለገደብ ለሰፊው ህዝብ ብሎ በ1967 ዓመተ ምህረት ፕሮግራሙ አስፍሮ የታገለው የደርግን ያን ኃይል ፈላጭ ቆራጭነት በመቃወምና የህዝብ መብት በማንም ባልተመረጠ ኃይል ቀርቶ በተመረጠም ቢሆን ሊገደብ ከቶም አይችልም በሚል ነበር። የመሰረታዊ ልዩነት ማለትም ስልጣንና መብት ለህዝብ ወይስ ለጥቂቶች በሚለው ላይ ያለው ልዩነት የሚታረቅ ቅራኔ ስላልነበረና ወታደራዊ መንግስትም የሰላም ትግል ተቃራኒ ስለነበረ ጎራ ለይቶ መዋጋቱ የግድ ነበር። በዚህ ወቅት ከአረመኔው ደርግ ጎን ቆመው ህዝብን ያፈኑና የመተሩ ከኢሰፓኮ እስከ ኢሰፓ የጭቆና ስርዓቱን አጅበው የነበሩ ዛሬ ተመለሰው በተገላቢጦሹ ኢሃፓ ዲሞክራሲያዊ ያልነበረም ብለው ሲተቹ ተው የምንላቸው ሊራስ የፈለጉትን ታሪክ የምናስተዋውሳቸው ኢፋፓ ከተመሰረተ ጀምሮ ለብዙሃኑ የኢትዮጵያ ህዝብ መብት የታገለ ድርጅት በመሆኑ ነው። ታጋይ ድርጅቶች ነን የሚሉት ቀርቶ ስልጣን ያዙ ቡድኖችም ቢሆኑ በዲሞክራሲ መማል መገዛት ለማዳቸው ሆኗል። 4 ኪሎ ቤተ መንግስት ሊገባ ወራት ሲቀረው እንኳን የመድበለ ፓርቲ ስርዓትን አድሃሪ ብሎ ያው ጊዜ ነበረው ወያኔ። ለምሳሌ ከመሮ አባቹ ለመጣጋት ቢያንስ በአፋዊ ደረጃ አምባገነናዊና ስታሊናዊ ስርዓት መሰረታለው ያለውን ትቶ የኢሃፓን አቋም ከነቃሉ መድብለ ፓርቲ የሚለውን ቀምቶ የብዙሃኑ ፓርቲ ስርዓት እነሆ ማለት ተገድዷል በአፋዊ ደረጃ። በሐቅ ግን ስርዓቱ ያንድ ፈላጭ ቆራጭ ድርጅት ማለትም የህዋት የበላይነት የተሰፈነበት መሆኑን የማያውቅ ኢትዮጵያዊ የለም። በአፋዊ ምንባብና በወረቀት ደረጃ የወያኔ አገዛዝ የህዝብ መብት አከበርኩ ባይ መሆኑን ሁሉም ህዝብ ጠንቅቆ ያውቀዋል። በሐቅ ግን የአፈና ስርዓት ዘረኛ ስርዓት መመስረቱን እያየ ነው። ከገዢው ባሻገር ደግሞ ለህዝብ እንታገላለን የሚሉ ድርጅቶች ሁሉ እውነትም ለዲሞክራሲ ይቆማል ማለት በደፈናው የሚቻል አይደለም። የሁሉንም የመደብ መሰረት በገቢር ለማንም ጥቅም እንደቆሙ በገቢር ለብዙሃኑ ይሟገታሉ ወይስ የጥቂቶችን ጥቅም አስጠባቂ ናቸው? የአገርን ሉዓላዊነት ያስቀድማሉ ወይስ እትብታቸው ከባዳን ጋር ተሳስሯል? ወዘተ የሚሉትን አብይ ጥያቄዎች ምላሽ መስጠት ያሻል። ኃጢአተኛ ባፉ ጻድቅ ነኝ ማለትን ያበዛልና በተጨባጭና በተግባር ሐቁን መገምገም የግድ ነው። ኢሃፓ በሂደት ፕሮግራሙንና አቋሙን እያሻሻለና ከህዝብ ፍላጎት ጋርም እያጣጣመ የሄደ ሲሆን ወያኔ ለምሳሌ በ1981 ዓመተ ምህረት ያወጣው የኢሃዲክ ፕሮግራም ምንኛ ይህ ቡድን ከቀጨቱ መላቀቅ እንዳልቻለ የሚያረጋግጥ ነው። የግንቦት 1975 ዓመተ ምህረት የህዋት ሁለተኛ ድርጅታዊ ጉባኤ ያጸደቀው ፕሮግራምም ተመሳሳይ ነው። ይህንንና ሌሎችንም ከኢሃፓው የ1983 ቀጣይ ፕሮግራሞች ጋር ማነጻጸር ይቻላል። ኢሃፓ ዲሞክራሲ ስንል ዲሞክራሲ ሲሉ በሚል ደግሞ የጻፈው እንዲያው ከሌሎች ልዩ ነኝ ለማለት ሳይሆን መሰረታዊ ልዩነቱን ግልጽ አድርጎ ለማቅረብ ነው። ለህዝብ ቆመናል እያሉ የህዝብን መብት በሰበብ ባስባቡ የሚገድቡ ኃይሎች በመኖራቸው ያፋዛሪም ያልተገደበ ዲሞክራሲያዊ መብት ለብዙሃኑ የሚለውን መፈክር ያስተጋባል። የህዝብ ሰብአዊና ዲሞክራሲያዊ መብቶች ሲልም ብዙሃኑን የሚመለከቱና በፖለቲካውም በኢኮኖሚው መስክ የሚገለጹ ናቸው። ይህም ማለት በአፋኝ ህግ የማይገደቡ ነጻ የጽሑፍና የፕሬስ ነጻነት፣ የንግግር ነጻነት፣ የመደራጀት መብት፣ በአገር ውስጥም ወደ ውጪ ሀገር የመንቀሳቀስ መብት፣ በጽሑፍም በሰላማዊ ሰልፍም በስራ ማቆም አድማም በሰላማዊ መንገድ ተቃውሞን የማሰማት መብት፣ ሙሉ የመምረጥና የመመረጥ መብት፣ የብሔረሰብ የጾታ የሃይማኖት እኩልነት መብት፣ የመሬት ባለቤትነት መብት፣ ለጭፍን ብዝበዛ ያለመጋለጥ መብት፣ የሴቶች እኩልነት መብት፣ የህፃናት መብት በህግ ፊት እኩል የመሆን መብት፣ የጤና የህክምና የመማር መብት የጡረታ መብትና ወዘተ። እነዚህ መብቶች ሁሉ ኢሃፓ የሚተረጉማቸውና በስራ ላይ ይዋሉ የሚላቸው ብዙሃኑ በቅድሚያ አርሶ አደሩን ላባደሩንና ሰፊውን ሰርቶ አደር ህዝብ በሚጠቅሙበት መንገድ ነው። ኢሃፓ ከአመታት በፊት ራዩን ሶሻል ዲሞክራሲያዊ ብሎ ሲያቀርብ ለህዝብ የሚሆን ሰፊ ዲሞክራሲ የሚታገል ነኝ ማለቱ እንደነበርም አይዘነጋም። በዚህ መንገድ እንጂ በሌላ መደራጀት አይቻልም። ከዚህ ቁጥር በላይ ድርጅት መኖር የለበትም። ክቡር ጠቅላይ ሚኒስትሩን አትተቹ አትሳለቁባቸው፣ መሪ ከተባልኩ ጣዖት ነኝና አምልኩኝ፣ የአርሶ አደሩ መብት መረጋገጡ አይቀሬ ነው። ላባ አደሩ መበዝበዙ የተፈጥሮ ህግ ነው። ነፃው ፕሬስ በህግ መገደብ አለበት። ሰላማዊ ተቃውሞ እኛ ስንፈቅድ ብቻ ነው። ተቃዋሚ ህገወጥ ማለት መብት አለን። የሴቶችን መብት መገደብ አለብን ወዘተ የሚሉ ሁሉ ዲሞክራሲያዊ ሳይሆኑ አምባገነናዊ ለመሆናቸው ጥርጥር ሊኖር አይገባም። የምርጥና የበላይነት ዝንባሌ ያላቸው ክፍሎች ከብረናልና ድሃውን እንበዝብዝ የሚሉ ክፍሎች ለራሳቸው ብልጽግና ሲሉ የፖለቲካ ስልጣንን የሚሹ ወይም የሚጠቀሙ ኃይሎች ከኢሃፓ ጋር የተቃረኑ ናቸው። በሀገራችን ኢኮኖሚያዊ እድገት መኖሩ አስፈላጊ ቢሆንም መረን በለቀቀ ሰው በላ ስራ ተማካኝነትና ሚሊዮኖች ተጨፍልቀው ለሚመጣ አድገት ኢህአፓ ተበቃ አይደለም። ነጻ ገበያ ቢልም ብሔራዊ ነጋዴዎችና አምራቾች ቅድሚያ እንዲሰጣቸውና እንክብካቤ እንዲደረግላቸው ይፈልጋል። ለተበዘበዘው ክፍል ለተዘረጋው ህዝብ ልዩ እንክብካቤን ይደግፋል። የሰርቶ አደሩ ህዝብ የጤና የትምህርት የጡረታ ዋስትና የትግሉ እምብርት ናቸው። ዲሞክራሲ በቅድሚያ ለብዙሃኑ የሚል ነውና ህዝባዊ ዲሞክራሲ ሶሻል ዲሞክራሲ ሲል ለይስሙላ ሳይሆን የትግሉ መሰረት በመሆኑ ነው። ኢህአፓ ቀደም ሲልም በውስጣዊ አደረጃጀቱ ይዘቱና አሰራሩ ይህንኑ ያንጸባርቃል። ከልዩ ልዩ ብሔረሰቦች መጡ ኢትዮጵያውያንም አባል ሆነውና ሰምረው የሚታገሉበት ድርጅት ነው። ሴቶች በእኩልነትና በሁሉም የድርጅቱ እርከን ተገኝተው የታገሉበት የሚታገሉበትም ድርጅት ነው። በጋራ አሰራር የሚያምን ድርጅት ነውና በአመራርና በአባላት መሃል የአጉል ሹመት ገደል የለም። አሰራሩም የጋራ አመራር መርህን የተከተለ ነውና አንድ ፈላጭ ቆራጭ መሪ ተብዬ ወይም ሊቀመንበርና ዋና ጸሐፊ ሰይሞና ከፍተኛ ስልጣን ሰጥቶ የአንድን ሰው ድርጅት አልሆነም። ይህንን የኢህአፓን ዲሞክራሲያዊ ተመክሮ ከሌሎች ተመክሮች ጋር በማነጻጸር መገምገም ይቻላል። ኢህአፓ በትጥቅ ትግል ተሰማርቶ ሳለም ስንብት የሚጠይቅ የሰራዊት አባል የመሰናበት መብቱ የተጠበቀ ነበር። ደከመኝ በቃኝ ብለሃል ብሎ ማንንም አባል እንደሌሎቹ ድርጅቶች አልረሸነም። ዛሬም የአባላቱንና የአካላቱን የጋራ ጥረትና ትግል ነጸብራቅ እንጂ የአንድ በተክለ ሰውነት የተካነ መሪ መለያና መሳሪያ አይደለም። ለዲሞክራሲ እንታገላለን ወይም ቆመናል የሚሉ ድርጅቶች በውስጣቸው በድርጅታቸው ዲሞክራሲ መስፈን አለመስፈኑን ማረጋገጥ የግድ መቅደምም ያለበት ነው። ኢህአፓ ቀደም ሲል ከነበሩት ስርዓቶችም ሆነ ዛሬም ካለው ጋር በዲሞክራሲ ጥያቄ የማይናቅ ልዩነት አለው። ይህ በፕሮግራሙ ሰፍሯል። የብሔረሰብ እኩልነት ሲነሳ እሬት እሬት ከሚላቸው ጋር ይለያል። የሰርቶ አደሩ ህዝብ የመቃወም መብት ሲነሳ ስርዓት አልበኝነት መጣ ሊሉ ከሚቃጡ ጋርም አይስማማም። የሴቶች ሙሉ መብት ሲባል ባህልና ሃይማኖትን ተገን አድርገው መብትን ሊገድቡ ከሚወራጩት ጋር አይጣጣምም። አምራቹን ኃይል የላቡን ዋጋና ምርቱን ሊነጥቁ ከሚከጅሉት ጋር ጠብ አለው። ከባዳን ጋር ዝምድና ቢልም የሀገርን መሬት ለባድ ጦሩ ሰፈርነት አያቀርብም። ከባድ ገንዘብ ለማግኘት በሚል ፈሊጥ የሀገርን ቁልፍ ወይም ስትራቴጂያዊ ተቋሞችን አይቸበችብም። የኢህአፓ ዲሞክራሲ የማይናጋ ሀገር ወዳድነትና ለድርድር የማይቀርብን ህዝባዊነት ያቀፈ ነው። ለዚህ ነው ድርጅቱ ከወያኔ ጋር ብቻ ሳይሆን ወያኔን እንቃወማለን እያሉ ዲሞክራሲን ሊገድቡ ከሚያቀነቅኑ ኃይሎች ጋር ልዩነት ያለው። የሰራተኛ ማህበራትን ማፈን ወይም ማገድ፣ የህዝብን ድርጅቶች ማፈን ወይም ማሳደድ፣ ተቃውሞን በጥይት ማስተናገድ፣ አፋኝ ህጎችን ማሽጎድጎድ፣ ሰፊውን ህዝብ መረጎምና ከፖለቲካ ውሳኔ ማግለል፣ ነጻና ፍትሃዊ ምርጫን መጻረር፣ ፍትህና ርትዕን ማራቅ ወዘተ የጨቋኝና ጸረ ዲሞክራሲ ስርዓቶች ከለፈፋቸው ባሻገር በተጨባጭ መለያዎቻቸው ናቸው። እስር ቤቶቻቸው በፖለቲካ እስረኞች ይጨናነቃሉ። የህዝብ ለቅሶና ዋይ ዋይታም በሀገሪቷ ላይ ይሰማል። ኢህአፓ የዚህ ሁሉ ተጻራሪና ጠላት ነው። ለዚህ ነው ከ15 ዓመት በፊት ባወጣው የዲሞክራሲያ እትሙ ቅጽ 16 ቁጥር 2 የሚከተለውን ያሰፈረው። የአጼ ኃይለ ሥላሴ ህገ መንግስት ለህዝብ ሰፋ ያለ ህጋዊ መብት ደንግጎ ነበር። ፋሽስታዊ መንግስት የደነገጋቸው መብቶች ደግሞ ዘየተረፍ ናቸው። ብዙ ታጋይ ድርጅቶችም ደርድሯቸው የሚታዩ የህዝብ መብቶች ያማልላሉ። ሆኖም ሙዳውን ሰጥቶ ካራውን እንደመሸሸግ አይነት ሰፊው ህዝብ ባለመብት ነህ ተብሎ መብቱ የሚረጋገጥባቸው ተጋፊ ሲመጣ የሚተለክልባቸው መጋብርት ከመስጠት ላይ ዳ ይላሉ። ይህም ዳ ማለት ያለ አንድ ነገር አይደለም። ህዝብ ላይ ካላቸው ካስተሃቅሮ የሚመነጭ አመለካከት የተነሳ ህዝብ በተጨባጭ በመብቱ ሲያዝ ሲናዘዝ ሲሽር ሲሾም ሲነቅፍ ሲተች አይታያቸውም። መብት ካገኘ ህዝብ አይቻልም፣ በመብቱ በአግባቡ መጠቀም አይሆንለትም፣ የጮሌዎች መጠቀሚያ የከበርታዎች መሳሪያ ይሆናል፣ የእኛ ህዝብ አልተማረም፣ ደንቆሮ ነው፣ ምክንያቱም ይሽጎረጎዳል፣ ማለቂያ የለው። ነገር ነገሩማ ውቃቢህ መልአክ ሆነን ከክፉልን ተብጠ ወደ በጎልን መራ እንችል ዘንድ ስልጣን ከሰማያት ወርዶ በእኛ ላይ ያደረ የባሪ ገንዘባችን ነውና ስልጣንን አትመራመር። የስልጣናችን መግለጫ የክብራችን መከሰጫ ሆነ የተሰጠህን ማለታቸው መሆኑ ነው። ህዝብ ያለመወቅ ዚት ራሱን ችሎ ሲያስተራድር ከቶ አይታያቸውም። ይህ ከባድ ኃላፊነት ራሳቸው ላይ በራሳቸው ቆለሉ በኋላ በስልጣን ደጃፍ ዝር የሚል አሻቀቦ የሚናገር ምሱን ማግኘቱ የግድ የሚከተል ነው። ይህ ያኔ የተላለፈ መልእክት ዛሬም ሀቅ ነው። ከወያኔ ሆነ ተቋሚነን ከሚሉ አንዳንዶች አንጻር ልናጤነው የሚገባ ነው። ይኸው የዲሞክራሲ እትም ትችቱን በመቀጠል ያስተላለፈው መልእክት የኢሃፓን የዛሬንም አቋም ከዲሞክራሲ ትግል አንጻር ግልጽ የሚያደርገው ነው። በዲሞክራሲያዊ ስርዓት የበላይ ገዢ ህዝብ እንደመሆኑ መጠን ለዚያ የበላይ አካል ልዩ ልዩ አስተሳሰብ፣ ልዩ ልዩ ንድፈ ሐሳብ፣ ልዩ ልዩ እቅድ፣ ልዩ ፕሮግራም ወዘተ እየቀረበለት የያንዳንዱን ያስተሳሰብ ዘርፍ እጸጽ ምልአቱን አይቶ የሚበጀውን ሊያቅፍ ሊመርጥ ያማርጥ ካልቻለ ልዩ ልዩ አስተሳሰብ የሚያንጸባርቅ ህዝብ ምርጫው አንድ ፓርቲ ብቻ በሚሆንበት አግባብ እርቅ ስምምነት ሰላም ሊኖር ከቶ አይችልም አልቻለም። ከዚህም ዘንድ የአንድ ፓርቲ ወይም ቡድን የብቻ ገዥነት አክትሞ የህዝብ ድጋፍና አመኔታ ያገኙ ፓርቲዎች የሚሳተፉበትን ተቀሩት የላቀ የህዝብ ድምጽ አግኝቶ አገሪቱን እንዲመራ ሚዛን የደፋው ፓርቲ ደግሞ ስልጣኑን ከህዝብ ፍላጎትና ከተቀበለው አደራ ውጪ ያለ አግባብ እንዳያውለው ሌሎቹ ፓርቲዎች ማአገት ሆነውበት ሀገሪቷ እድሏ ዳግምኛ ከጥቂት አምባገነኖች እጅ ወድቆ እስካሁን የተጎነጨችውን መራራ ጽዋ እንዳትጋት የሚያደርጋትን ስርዓተ መንግስት መከተል ብቻ ነው ኢትዮጵያን የሚበጃት ብሎ ኢሃፓ ለዚህ ተልእኮ በቁርጠኝነት ይታገላል። ለዚሁ ዓላማ ከቆሙትም ጋር ይተባበራል። የኢሃፓ መልእክት ዛሬም ይህ ነው። ዲሞክራሲ ለሰፊው ህዝብ ያለ ገደብ።
Kukupana Ofkapane Fana Esa Ishan Kapana Shop, shop.
የወያኔን ፓርላማ ምነዋ ንብ ሞላው ቀፎ በመሆኑ ነዋ እየተባለ ያለው የወያኔን የዴሞክራሲና የፓርላማ ስርዓት ዋሾነት ቧልትነትና ቀፎነት በሚገባ ይገልጻል። ለነገሩ ያለፉት ሁለት አገዛዞችም ፓርላማዎች ወይም ሸንጎዎች የይስሙላና የመጫወቻ ወይም የመጥጦሪያ ተቋሞች እንጂ የዴሞክራሲያዊ ስርዓት አገዛዝ ነጸብራቆች አልነበሩም። በሐሰት ላይ ተመስርተውና ሐሰትን መሰረት አድርገው የሚገዙ ኃይሎች ነበሩና ናቸውናም ህብረተሰቡን በሐሰት ፕሮፓጋንዳ ናላውን እያዞሩ ባዶ ተስፋን እየመገቡ በቁስሉ ላይ ጨው እየነሰነሱ ቢቆዩም ጸረ ህዝብነታቸውንና ውሸታምነታቸውን ምን ቢፍጨረጨሩ ሊሸፍኑ አቅቷቸው ተጋልጠዋል። በኢህአፓ ላይ መጠነ ሰፊ ሐሰትና ውሸት ያሰራጨው ያለፈው አረመኔ ስርዓት ሲሆን ዛሬም የዚሁ ስርዓት አገዛዝ ጋሻ ጃግሬዎች በወንጀላቸው ማፈርን ትተው እንዲያውም ኢህአፓን ሊከሱ አዲስ ታሪክ ሊተርኩ ጀግና ተባብለው ሊሸላልሙ ተነስተዋልና ያ ጊዜ ያለፈበት ውሸት ሁሉ ተሐድሶ ተሰጥቶት በመናፈስ ላይ ነው ነበረ ትዛለ ምስክርነት እነው አቀረምን እያሉ ትናንት እርምጃ ይወሰድበት እያሉ ስንቱን የፖለቲካ እስረኛ ሰነድ ላይ እንዳልፈረሙ ሁሉ ዛሬም አይናቸውን በጨዋታው ሐሰትን በኢህአፓ ላይ ያሰራጫሉ። የማያውቁትን ታሪክ አወቅን ብለው ሀቅን አንቀው ገለው በሬ ወለደው ሸታቸውን በመጽሐፍ መልክ አፋትመው እንዲያሰራጩም ወያኔ ሙሉ ትብብርን ያደርግላቸዋል። ለነዚህ የሐሰት ጠራቂዎች በዝርዝር መልስ መስጠት ባንገደድም አልፎ አልፎ ግን በመደጋገሙ እውነት መስሎ እንዳይወሰድ ውሸትን ውሸት ብሎ ማጋለጥ የግድ ይሆናል። ኢህአፓ በሀገር ወዳድና ተራማጅ የኢትዮጵያ ልጆች የተመሰረተ ሆኖ ሳለ የሐሰት ዘማቾቹ ኢህአፓ አንዴም በሻቢያ አሊያም በምዕራባውያን የስለላ ድርጅቶች ተመሰረተ ብለው ይዋሻሉ። ሌሎች ደግሞ አዲስ ታሪክ በመጻፍና ራሳቸውን መስራችና አልፎም ያልነበሩትን የአመራር አባልነት ለራሳቸው ሰጥተው ያሰተረካቸውን ሳያፍሩ ያስደምጣሉ። አባል ነበርን ለፈፋም ከተለው ለሚያቀርቡት ውሸት ማጠየቂያ ሆኖ ይገኛል። ነበረ ነበርን ለማለትና የራስን ውሸት እንደ ሀቅ ለማቅረብ ነው። በኢሃፓ መስራች ጉባኤ ተገኝተው አመራር ተመድበው ከነበሩት ዛሬ በህይወት ያሉት ሁለት ብቻ ሲሆኑ በድርጅቱ የቀጠለው ደግሞ አንድ ብቻ መሆኑ ሀቅ ነው። ስለዚህም የነ መስራች ነበርን ጫጫታ የሐሰት ታሪክ መሆኑ ይጋለጣል። ኢሃፓ ተመስርቶ የሰራዊቱን እርሾ ሻቢያ ዘንድ ሳይሆን በፍልስጤሞች ዘንድ አሰልጥኖ ወደ ሀገር ሊያስገባ ሲነሳ በሶማሊያ በኩል ወደ ባሌ፣ በሱዳን በኩል ደግሞ ወደ ጎንደር ጎጃም መዝለቅ ባለመቻሉና ትግሉንም መጀመር ስለነበረበት ወደ ትግራይ ለመዝለቅ በመወሰኑ ከሻቢያ ጋር ግንኙነትን አደረገ። ሻቢያም አንዱ ክፍል ሊተባበር ቢነሳም ሌላው ክፍል ደግሞ ኢሃፓ የኤርትራን ቀኝ ግዛትነት ካልተቀበለ በሚል ንትርክ ጀምሮ ወደ ትግራይ መዝለቅ የነበረባቸው በዚያው በኤርትራ በረሃ ለዓመት ያህል መቆየታቸው የግድ ሆነ። ሻቢያም በዚህ ወቅት ወያኔን በማደራጀትና ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ በማስፈረምም የወያኔ ቡድን የኢሃፓም ኃይል ቀድሞ ወደ ትግራይ እንዲዘልቅ አደረገው። የኤርትራ ግንባሮች ኢሃፓን በወዳጅነት ሳይሆን በጠላትነትና ትምክህተኝነት ፈርጀው ሊያጠቁት ለመባጀታቸው ደግሞ ምስክር የሚጠይቀን ሊኖርም አይችልም። ኢሃፓ መቼም ቢሆን ግን ታሪኩን ክዶ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ አልፈረመም። ችግሩ በሰላማዊና ዴሞክራሲያዊ መንገድ አልፎም በተጨባጭ በፌዴሬሽን ትስስር ይፈታ አለ እንጂ። ወያኔና የደርግ ታሪክ ሸምጣጮች በሞላ ያገዛዛቸውን መሰረታዊና ጸረ ሕዝብ ጥፋቶች ሁሉ በኢሃፓ ላይ ለመላከክ መጣራቸው ያለና የቀጠለ ነው። አንዱ የደርግ ሻምበል ለምሳሌ ጀብሃ ለኢሃፓ መሳሪያ ሲሰጥ ኢሃፓ ሶማሊያን ደግፎ በደርግ ጦር ላይ ሲተኩስ እንደነበር ወዘተ ጽፏል። መንግስቱ ያዞምባውን እየረጨ ኢሃፓ ዚያድ ባሬን ደገፈ ብሎ ጦሩን ያታለለበትና በግርግሩም ኢሃፓ ላይ ዘመቻውን ያጧጧፈበትን ውሸት ሲያድስ ነው። የኢሃፓ አባላት በተለይም በጦር ውስጥ የነበሩት ሕይወታቸውን ለአገራቸው ሰጡ እንጂ ጠላትን ወዳጅ ብለው በወንድሞቻቸው ላይ አልተኮሱም። ኤርትራንም ያስገነጠሉት ችግሩን መፍታት ያቃታቸውና በፍጅትና ግድያ ለግንባሮቹ ደጋፊዎችን የሰጡት አገዛዞችና ግንባሮቹን የረዱት የባዕድ ኃይሎች እንጂ ኢሃፓ አይደለም። ዛሬ ጀግና በሉን ባዮች የደርጉ መኮንኖችም አብዛኞቹ አረመኔው መንግስት መሪዎቻቸውን ሲገድል በዝምታ የተቀበሉና ጦሩንም መምራት አቅቷቸው ሽንፈትን የተከናነቡት ናቸው ተጠያቂ። ከሻቢያ ዶላርን ተቀብለው ምስጢር እያሾለኩ ጦሩን ለሽንፈት የዳረጉ ኢሃፓዎች ሳይሆኑ ከሃዲ ጀነራሎች ነበሩ። መፈንቅለ መንግስት የሞከሩትን በግፍ የጨፈጨፉ ያገዛዙ ኮማንዶዎችና ወታደሮች እንጂ ኢሃፓ አልነበረም። ደርጉም የአገር ልጆችን በሽብር ጨፍጭፎና አገር ወዳድ መኮንኖችን ረሽኖ አገራዊ ኃይልን በማዳከሙ ለግንባሮቹ ድልና በአጠቃላይም ለጠባቦች መጠናከር ድልዳል አመቻችቷል። ሐቁ ይህ ሆኖ ሳለ ውሸትን መለፈፉ ምን ይጠቅማል? ሀገር ያስረከበውን አገዛዝስ ጀግና ብሎ ለማወደስና ለመሸላለም መሯሯጥ ምን ይባላል? ኢሃፓ ህብረ ብሔራዊ ድርጅት ስለነበርም በአቋሙ ደረጃ በትምክህት ሆነ በጥበት ሊከሰስ የሚችል አልነበረም። ዛሬም ቢሆን ጠባቦችን ሁሉ በመታገል ላይ ነው። ትምክህት አንቋቸው በህزب ላይ በጅምላ የሚያጓሩትንም በመታገል ላይ ነው። አረወያኒነን ቢሉም ለህزب አንድነት ጠንቀናቸውና በመሆኑም ያባ ያማራዎች ድርጅት ነው ሲባል የከረመውና አሁንም በአንዳንድ ጠባቦች የሚተጋባው ሐሰት መሆኑ ለማንም ግልጽ ነው። በሌላ በኩል ደግሞ ያባ የትግሬዎች ወይም ኤርትራውያን ድርጅት ነበር ብለው የሚዋሹትንም መጥቀስ ያስፈልጋል። በብሔረሰብ ደረጃ ጠበው ያሉ ቡድኖች የኢሃፓ ህብረ ብሔራዊነት ቢቆጠቆጣቸው የሚገርም አይደለም። ያ ኤርትራውያን በኢሃፓ አባልነት ተሰልፈው ታግለው መስዋዕትነት መክፈላቸው የኤርትራንም ግንባሮች ያስቆጣ፣ የኦጋዴን ተወላጆችም ኢሃፓ ውስጥ አባል መሆናቸው ሶማሊያን ያበሳጨ፣ በርካታ ኦሮሞዎች ኢሃፓም ሆነው መታገላቸው ኦነግን ያበገነ መሆኑም የታወቀ ነው። በኢሃፓ ውስጥ ከሁሉም ብሔረሰቦች የተውጣጡ ታጋዮች ተሰልፈው ታሪክ ሰርተዋል፣ እየታገሉም ናቸው። ሀገሬ ኢትዮጵያ ብሔረሰብ ኢሃፓ ብለው የታገሉ ናቸው ማለትም እንችላለን። ማን ከየት እንደመጣ ለኢሃፓዎች ዋና ጥያቄ ሆኖ አያውቅም። ኢትዮጵያዊነትና ዴሞክራሲያዊነት ህዝባዊነት ነበር ዋናው ጉዳይ። አሁንም ቢሆን ይሄ ነው ዋናው ተፈላጊ እንጂ ውልደትና ብሔረሰብ ምንጭ አይደለም። ኢሃፓ የኢትዮጵያ እንጂ የአንድ ብሔረሰብ ድርጅት አይደለም። እስቲ ሌሎች ይህን ይበሉና ሀቅ መሆኑ ይፈተሽ። የብሔረሰብ እኩልነት ይረጋገጥ ስላለም አንድነትን ተጻረረ ይሉ የሚፈልጉት ደግሞ ስለ አንድነትና መብት ከቶም የተረዱ አይደሉም። ስለዚህም የኢሃፓን አገር ወዳድነትና ኢትዮጵያዊነት ማንም ሊጠይቅ የሚችል ኃይል የለም። የኢሃፓን ያህል ለአገሩ አልተዋደቀምና ወያኔ ኢትዮጵያ ትገነጣጠል ብሎ ለግንጠላ የታገለና አሁንም ኢትዮጵያን እያደማና እያዳከመ ያለ ካዲ ኃይል ነው። የታወቀው ጸረ ኢትዮጵያ ስብሐት ነጋ በሶማሊያ ወረራ ጊዜ ደርግ ላይ ተኩስ አቁመን ከጦሩ ጋር ልንሰለፍ ነበር ያለው ጭልጥ ያለ ውሸት መሆኑ ግልጽ ነው። ከግማሽ በላይ የኢትዮጵያ ምድር የሶማሊያ ነው ብሎ ፈርሞ በሞቃዲሾ ቢሮ ከፍቶ በሶማሊያ ይረዳ የነበረው ወያኔ የዚያድ ባሬ ጨፍን ደጋፊ መሆኑ የሚታወቅ ሀቅ ነው። ዛሬ በየድርጅቱ የተቆለቆሉት ብዙዎቹ ደግሞ ኢትዮጵያን ካንበረከከው አረመኔ ኮሎኔል ጋርና ጎን ተፈልፈው ህዝብን ሲያጠቁና አገርን ሲጎዱ የነበሩ ናቸውና ስለ አገር ወዳድነት ሊያወሱ አይችሉም። ቆመንለታል ላሉትም ብሔረሰብ የተዋደቁም አልነበሩም። አጋጣሚው ባመቻቸው ሁሉ ስልጣን ከያዘው ጋር እየተቃቀፉ ህዝባችን ያሉትን የረሱ ነበሩ። ያባ ከደርግም ሆነ ከወያኔም ጋር ተቃቅፎ ህዝብን አልካደም፣ ማለትም ሀገርን ለጥቅም አሳልፎ አልሰጠም። ያባ ባረመኔው የደርግ ሽብር ሲጠቃ የቀበሌና ከፍተኛ ታጣቂዎች ወይም የሽብሩ አራማጆች የነበሩ ዛሬ በየድርጅቱ ተሰግስገው ያን አሰቃቂና ሳፋሪ ታሪካቸውን በመደበቅ ውሸት የሚነዙት እነማን እንደሆኑ ህዝብ ያውቃል። የደርግ ሹመኞች የነበሩ ኢሃፓዎች የሉም። ህዝብን ክደው ከነበሩትና ድርጅቱ ሊጠየቅባቸው ከማይችለው የአንጃ መንጋ ሌላ። ወያኔ ሲመጣም ኢሃፓ ለግድያና ለእስር ተዳረገ እንጂ እነ ገብረ እግዚአብሔር ጋይም በአዲስ አበባ ተታኩሶ ተሰው እንጂ በወያኔ አልተሾሙም ወይም ከሀገር የመውጫ ቪዛ ተሰጥቶት አባላቱን አስይዞ በአሳፋሪ መንገድ መሪዎቹን ከሀገር አላወጣም። ኢሃፓ ድርጅቱንና ህዝብን ለወያኔ አሳልፈው ሊሰጡ የቃጡትንም አንጃ ብሎ አስወገደ እንጂ በርቱ አላላቸው። ዛሬም ቢሆን መለስ ዜናዊ ኑንወይ ህገወያኔ እንተቀበሉልኝ ሲል ጆሮ ሰጥተው ህዝብን የሚክዱትን ያወግዛል እንጂ ሂዱለት ጎበዞች አይልም። ያባ ማን ነው ኢትዮጵያዊ ታዲያ? ለሀገሩ የታገለና የተሰዋውና መከራን እየተቀበለ ያለው ወይስ አገሬ አገሬ ብሎ በዘፈንና በማቅራራት ተወስኖ ሀገር ስትጣራ ጆሮውን ዘግቶ የግል ኑሮውን የሚያመቻቸው? ኢትዮጵያዊነቱን የካደው ሰብእናውን ለባዕድ ጃር የሸጠውና ራሱን ያዋረደው ሀቁ ሲታይ ግን ኢትዮጵያ ማን ነው የሞተልኝ ብትል የቀድሞውና የዛሬው የባንጃ መንጋ ሳይሆን ስማቸው የሚጠራው የቀድሞ አርበኞችና በቅድሚያ ደግሞ የኢሃፓ ነው። ኢሃፓ ሌሎች ድርጅቶችን ያጠቃል ተብሎም በሐሰት በድግግሞሽ ይቀርባል። ቂመኛ ነውም ይባላል። በመሰረቱ የወጋ ቢረሳ የተወጋ አይረሳ ነውና ስንትና ስንት ሺህ ጓዶቻችንና ህዝብን የፈጁትን ለነፋረድ ብንነሳ ለነወቀስ አይገባም። በጠላት ላይ ቂም መያዝና ጥላቻን መያዝ ተገቢና አስፈላጊም ነው። ጠላትን ወዳጅ ማለት ለውድቀትና ባርነት ዳራጊ ነውና ያባ ግን ለሀገር ትግል አስፈላጊ ሆኖ በተገኘበት ደግሞ ትናንት ካደሙትና ወንጀለኛ ብሎ ከፈረጃቸውም ጋር በጋራና ወቅታዊ ጠላት ላይ ለመረባረብ ሲል ብቻ አብሯቸው ለመሰለፍ ሞክሯል። ያፈሰሱት ደም ያቃዣቸው በእነሱ ብዙ ያባን ሊያጠቁና ሊወጉ ወይም ሊያዳክሙ ቢነሱም ቅሉ ጓዶቻችንን ባሲም ባይፈጀውና ያስፈጀው የወያኔ ቀድሞ መሪ ከወያኔ ተጣላው በማለቱ የደርግ አመራር አባልና ሞትን ፈራጅ ዳኛ የነበረውም ኮሎኔል በዘመናዊ ባንዳነት ተፈርጆ የነበረውና ስንቱን ወጣት በነጻ እርምጃ ያስፈጀውና የፈጀውን ቡድን የሚመራውም ሳይቀር ለአገር ጥቅም በሚል በግንባር ደረጃ የአባ አቅፎ ሊታገል መሞከሩ የማይካድ ሀቅ ነው። በሌላ በኩል ደግሞ ዛሬ በየድርጅቱ የተሰገሰጉ ወንጀለኞች የህዝብ ጎራ ለመቀላቀል ቢያንስ ንስሐ ይግቡ ብሎ መጠየቅ ሲያንስ ነው የሚልም ጥፋታችሁን እመኑ ህዝብንም ይቅርታ ጠይቁ ብሎ የአባ ትክክለኛና ተገቢውን አቋም ወስዷል። የአባ ደምቷል፣ ተጠቅቷል። የህዝብ ስቃይም ይሰማዋልና ህዝብን የበደሉትን በዝምታ ከጨቀያቸው የንጹሐን ደም ጋር ሊያቅፋቸው አይቻላውም፣ አይቻልም። በዋናው ጠላት ላይ በማተኮር በሚል ዝም ቢላቸውም አልተውትምና ዝም ሊላቸው አልቻልም። የትናንት ወያኔዎች ማለትም ወያኔ ለስልጣን ሲበቃ የወያኔ ቁንጮ መሪዎች የነበሩና ህዝብን የበደሉ ጦርነት እንሰራባችኋለን ያሉን በኢሕአፓ ላይ ጦርነት የከፈቱ አባላቱን የገደሉና ደብዛቸውን ያጠፉ ዛሬ አይናቸውን በጨው አጥበው ያጠፋነው የለም የምናውቀው የለም በሚልና ሁሉንም ጥፋት በመለስ ዜናዊ ላይ ብቻ ጥለው የህዝብ መሪ በሉን ሲሉ ኢሕአፓ ይህን አሰቃቂ ሁኔታ ሊያስተናግድ ወይ በዝምታ ሊያልፈው አይችልም። ዛሬ የሆነ ድርጅት መሪነን ስላሉ ብቻ ከበሬታ ሊሰጣቸው የሚችልና የሚገባ አይደለምና ቀይ ሽብር መካሄዱን የሚክድ የኢሰፓ መሪ የነበር ዶክተር ደግሞ የሆነ ድርጅት አባል ነውና ዛሬ ያን ቆሻሻ ታሪክ ሆነ ዛሬም ሽብሩን በመካድ የሚለፍፈውን በዝምታ አሳልፉት ሊባል የሚገባ አይደለም። ብላንክ ቼክ ወይም ሙሉ ስልጣንን ሰጥቶናልና ይፍቹት ህዝብን ሲል መንግስቱን ይገፋፋይ ነበር የዶክተር የጓዳችንን አይን በሳንጃ ለጠፋ የሞከረና በባንጃነት ተሰልፎ አረመኔውን ደርግ ሲያገለግል የነበረ የዛሬ ፕሮፌሰር መሳሪያ ይዛችኋልና ተጠቀሙበት ብሎ ያሳሰበና ለሲቪል ስልጣን እንዳይለቅ ደርጉን ይመክር የነበር እና መለስን ልጄ ያለ ፕሮፌሰር ዛሬ የሆነ ድርጅት አባል ሆኗልና ትግልን ሲያደፈርሱና ወደዱም ጠሉም በተጨባጭ ወያኔን ሲያግዙ በዝምታ እለፏቸውን ይሃፓ የሚሰማ አይደለም። በሚባለው መንገድ ተቀጠለኮ ነገ አረመኔውን መንግስቱን ጀግና ብለው ሊሸልሙ የሚያቆቁቡት ይሳካላቸዋል ማለት ነው። ህዝብ ጀግናውንና ወንጀለኞቹን መለየት መቻል አለበት። በግርግር ወንጀለኛን አገዛዝና ቁንጮቹን ጀግና ብሎ ለመሰየም የሚደረገው ርብርቦሽ በመሰረቱ ጸረ ህዝብ እንቅስቃሴ ነው። ንስሐ ይቅደም፣ ሐቁ ይነገር። የትግልና የህዝብ ጎራ ወንጀለኞች የሚርመሰመሱበት ከሆነ ህዝብ በዋና ጠላቱ ላይ ድልን አያገኝም። ቢያገኝም ከሚወድቀው አገዛዝ የባሰ ሆኖ አገርና ህዝብ ያስለቅሳል። ስለዚህም ያፓ የህዝብ ትግል እንዳይጎዳና የጠራ እንዲሆን ፈለገ እንጂ ድርጅቶችን ለማጥቃት በሚል ተንቀሳቀሰ ማለት ሐሰት ነው። የዚህ ጉዳይ ሌላ ገጽታ ደግሞ ከዚህ በፊት ጣዖት አንጠርብም አናስጠርብም ያልነውን ይመለከታል። ያፓ ስለ ድርጅትና የድርጅት መሪዎች ያለው ግንዛቤና አቋም ከሌሎች መለየቱ ሐቅ ነው። ድርጅት ህዝብን ለማገልገል ለማታገል መሳሪያ ሆኖ መገኘት ያለበት እንጂ በህዝብ ላይ የሚጫን አውቀልሃለሁ ባይጉድ ሊሆን አይገባውም ብሎ ያምናል። የድርጅት መሪዎችም በጽናታቸው ንቃታቸው ቆራጥነታቸውና ችሎታቸው የተነሳ በቦታው ይመደባሉ እንጂ በድርጅትም በህዝብም ላይ የሚከፈሱ ሁሉን አዋቂ ሁሉን አዛዦች ግብዞች ሊሆኑ አይገባም ብሎ ያባ ያምናል። ሐውልት ይሰራልን ሁሉም በርከክልን ጣዖቶች ሊሆኑ የማይገባም ባይ ነው። ስለዚህም የድርጅት መሪዎች ሲያጠፉ ባባሎቻቸውም ሆነ በህዝብ ሊተቹም ይገባቸው ናቸው እንጂ ስልጣናቸው የማይደፈር ወይም ከተተቹ ክብር ነክ ወንጀል የሚሆን ከሆነ ድርጅቱ ችግር ውስጥ መግባቱ የማይቀር ነው። ነውና ያባ ፈላጭ ቆራጭ የሚሆን አንድ ሊቀመንበር በውስጡ አልሰየመም። ለመሆን የቃጡትንም ባጭር አስቀርቶ ያው አንጃነታቸው ወይም በታኝነታቸው ማጥ ውስጥ ገብተዋል። የድርጅት መሪዎችን በስራቸውና በጽናታቸው ማክበር ሲገባ በሌላ በኩል ተክለሰውነት ገንብቶ ጣዖት አድርጎ ማምለክ ደግሞ ድርጅትንም ትግልንም ይጎዳል። ሃይማኖት ላላቸው ደግሞ አምልኮ ተባዕድ ይሆንባቸዋል። ከዚህ በፊት አንድ ማሪን የጋንዲ ማርቲን ሉተር ኪንግ እና የኢየሱስ ጥምረትና ነጻብረቅ ናቸው መባል ተደርሶ እንደነበር እናስታውሳለን። ነገርን በልክና በሚዛን መያዝ ብልህነት መሆኑ መረሳት የለበትም። በሶቪየት ህብረት ስታሊን፣ በቻይና ማኦ ዜዶንግ፣ በኮሪያ ሟቹም ሆነ ያሁኑ ኪሞች በጸያፊ ተክለሰውነትና ጣዖትነት ዴሞክራሲን በፓርቲያቸው ውስጥም በአገር ደረጃ ማጥፍተው የተቃወማቸውን ሁሉ ለማፈን እንደቻሉ ታሪክ መዝግቧል። ያፓ ግን የጋራ አመራር ያለውና ማንም ግለሰብ እንደ ልቡ የማይፈነጭበት መሆኑንም ባለፉት 38 ዓመታት በሚገባ አስመስክሯል። ሌሎች ድርጅቶች ግን በራሳቸው ላይ ቁንጮ ባለስልጣን መሪ ሰይመው ወያኔም ሆነ ሻዕቢያን ማየቱም ይበቃል። ዴሞክራሲን በውስጣቸውም ሆነ በአገር ደረጃ አጫጭተዋል፣ አጥፍተዋል። ሀገር ወዳድ ድርጅቶችም የተባሉት እንዲሁ በመሪነት የሰየሟቸውን ግለሰቦች ወደ ጣዖትነት ደረጃ ለማድረስ እየፈለጉ በአቋም ደረጃ ትችት ሲደረግ መሪዎቻችን ተደፈሩ ብለው ብራ ከረዩ ያሰማሉ። ያባ ግን ማንንም ድርጅት አልሰደበም፣ መተቸት ያለባቸውን ግን ተችቷል። ትችትና ስድብ ግን ለየቅል ናቸው። ያባ በራሱ ስምም ሆነ አባላቱ በጻፏቸው ጽሑፎች ማንንም ድርጅት ወይም መሪ አልሰደቡም። ስድብ ማለት በአሁኑ ጊዜ በያባና በመሪዎቹ አባሎቹ ላይ የሚካሄደው የስም ማጥፋት ርካሽ ዘመቻ ነው። ትችት ግን የተዛባና የተሳሳተ የፖለቲካ አቋሞችን ተንተርሶ የሚደረግ ሂስ ነው። ያባ በይስና ግለይስ ያምናል። ይህን ልምድ እንደ አንዳንድ ድርጅቶች ራስን ሰድቦ ለተዳቢ መስጠት ነው ብሎ አይወስደውም። የተቃዋሚ ድርጅት መሪ ጫማ በአንድ ደጋፊ በአደባባይ ሲሳም የድርጅት መሪዎች አባላትን ሳያማክሩ ከገዢው ኃይል ጋር ሲፈራረሙ ንብረት ሲባከን ሲታይ ምስጢር በአደባባይ ሲሰጣ አሰራር ሲጓደልና ትግልን ሲጎዳ ምርጫው ላይ ማዕቀብ መደረግ ሲገባው በምርጫ ተሳትፎ ሲደረግ ወዘተ ይሃፓ የመተቸት መብት ብቻ ሳይሆን ግዴታም አለበት። አባላትና ህዝብ ተስፋ ቆርጠው ከትግሉ እንዳይርቁ መታረም የሚገባው ነውና ያፓም አቋሙና በተግባር ስህተት ከፈጸመ መተቸት አለበት። ሐሰቱን ሐሰት የተሳሳተውን ተሳሳተ ይላል እንጂ የሹም ዶሮ ነኝ ማነክቶኝ ሊል አይችልም። ከዚህ ግንዛቤ ከተነሳን ድርጅቶቹ ሲተቹ ተሰደቡ የሚልን የሐሰት ክስ መደርደር ያከትማል። የበላይነትና ፍጹም ከበሬታ ሊሰጠው የሚገባው ህዝብና ሀገር ናቸው። የድርጅት መሪዎች ሰዎች እንደመሆናቸው መጠንና ትግሉም ገና ተጀመረ እንጂ የተገባደደ ባለመሆኑ ስህተት መፈጸማቸው የሚጠበቅ ነውና መተቸት አለባቸው ይገባልም። አድሃሪ፣ አድርባይ፣ ጽንፈኛ፣ ጠባብና ትምክህተኛ ማለት ስድብ ሳይሆን የፖለቲካ አቋምን መግለጽ ነው። በቀድሞ ተማሪዎች ማህበር ብዙ የሐሳብ ፍጭት መካሄዱ ለጥራት ረዳ እንጂ አልጎዳም። በሐሳብ የተለያዩትም ተከባብረው ቀጥለዋል። የዛሬ ዋሾዎች ሊሉ እንደቃጡት ነጋጠባ ሲደባደቡ አልነበረም። የጠራ አቋምና ግንዛቤ መያዝ በጣም አስፈላጊ መሆኑን የማይገነዘቡ የትራንስነጠቅ ፖለቲካ አባወራዎች ግን የሐሰት ፍጭት ተራ ንትርክና መስተዳደብ ይመስላቸዋል። ተራማጆች ያኔ ልዩነታቸው የማይታረቅ ደረጃ ሲደርስና በፖለቲካ ድርጅት ደረጃ መደራጀትም ሲከሰት መለያየታቸው የግድ ሆኗል። በዚህ መሰረት ኢሃፓና መኢሶን ለም በሰላም አልታገሉም የሚለው ትችት ውድቅ መሆኑ የሚታይ ነው። የመንግስት ስልጣንና የወደፊት የሀገሪቷን የፖለቲካ እጣ የሚመለከት ልዩነት ነበርና ማሸጋሸግ የሚቻል አልሆነም አልነበረም። ያኔ ኢሃፓና ወያኔ ሊግባቡ ያልቻሉት ዛሬ አንድ የወያኔ ቀድሞ መሪ እንደዋሸው በትግል ስልትና ቦታ ተለያይተው ሳይሆን በመሰረታዊ የህብረተሰቡ ቅራኔ አፈረጃጀት ላይ ተለያይተው ማለትም ወያኔ የብሔረሰብ ቅራኔ ዋና ነውና ሁሉም ይንገጠሉ ባይ ነበርና ወያኔም ኢሃፓን ከትግራይ መሬት ውጣ ስላለውና ጦርነትም ስለከፈተበት ነው። ዛሬም ቢሆን ወያኔን በሚደግፉ ተለጣፊዎችና ወያኔን ማስወገድ በሚሉ ሀገር ወዳድ ድርጅቶች መካከል መቻቻል ሊኖር አይችልም። የነበሩትን ቅራኔዎች በማባባስ ሌሎች ኃይሎች ሊጠቀሙ ቢጥሩም የቅራኔዎቹ መንስኤ ግዴለሽነት ወይም የፖለቲካ ብስለት ማጣት ሳይሆን የተቃረኑ አቋሞችን በመያዛቸው ምክንያት ነበር። ሀገር ወዳድ ኢትዮጵያዊ ድርጅቶችና ለምሳሌ ኦነግ ሊተባበሩ ሳይችሉ የቆዩትም ኦነግ ኢትዮጵያዊ አይደለንም፣ አላማችን ተገንጥለን ነጻ ኦሮሚያን መመስረት ነው ስለሚል መሆኑ ይታወቃል። ሊታረቅ የሚችል አቋም አይደለም። ሊታረቅ የሚችለው ኦነግ አቋሙን ቀይሮ በኢትዮጵያ አንድነት ክልል ስር የኦሮሞን ህዝብ መብት ይቀበላለው ካለ ብቻ ነው። አሊያም አገር ወዳድ ኃይሎች የኦነግን አላማ ከተቀበሉ ይህን በተመለከተ ደግሞ ኢሃፓ የኦነግን የመገንጠል አቋም ለኦሮሞ ህዝብ የማይጠቅም ነው ሲል ሲተች ቆይቷል። ኦነግም ኢሃፓን ያበሻ ምክህተኛ ሲለው ዘመን አልፏል። ይህን ትችት በመሰንዘሩ ኢሃፓ ኦነግን አልሰደበም ወይም የኦሮሞን ህዝብ መብት አልተቃወመም አልተጻረረም። ወደ ዝርዝሩ ከመጣን ደግሞ ከጸረ ኦሮሞ አገዛዞች ጋር አብሮ ተሻሚ ሆኖ የነበረው ኦነግ እንጂ ኢሃፓ አልነበረም። ስለዚህም ወደተነሳንበት ነጥብ ስንመለስ ያፓ ትግሉን ቀና መንገድ ለማስያዝና የህዝብን ጎራ ለማጠናከር ትችቶችን በግዴታ ደረጃ ተነዘረ እንጂ ማንንም ድርጅት አልሰደበም ወይም ዘንድሮ ሊባል እንደተጀመረው አልነደፈም። መንደፉን ንብነኝ ላለውና ለቆሸሸው ዝምብ ኃይል የተወለድ ነውና ሂትና ትችትን መገደብ ደግሞ ጥራትንና ብሎም ጥንካሬን ማጥፋትና የግለሰቦችን አጓጉል የግል ክብር ከሀገርና ህዝብ ጥቅም በፊት ማድረግ ነው። ያባ የባዕዳን ፍጡርና መሳሪያ ነው ብለው ሀቁን ገለው ውሸትን ሊያነግሱ የሚጥሩት ሁሉ ለሀገርና ለህዝብ ብሎ የተነሳውንና በንቃቱም የተጠናከረውን ትውልድም የባዕዳን መሳሪያ ነበረ ብሎ በሐሰት የሚወነጅሉ ሁሉ ራሳቸው የባዕድ መሳሪያና ቅጥረኛ መሆናቸው ሊጋለጥ የሚገባው ነው። ያጤው አገዛዝ አገሪቷን ለአሜሪካ ሰጥቶ የአሜሪካ ወታደሮችን በአገር መሬት ሰፍረው እንደ ልባቸው ሲፈነጩ ነበር። ወደ ኮሪያና ወደ ኮንጎም የተደረገው ዘመቻ በመዘረቱ የምዕራባውያንን ጥቅም ለማስጠበቅ እንደነበርም ማንም አይዘነጋም። በደርግ ዘመንም አገሪቷን ለሶቪየት ህብረትና አጋሮቿ ተሰጥታ እንደነበርም የምናውቀው ነው። ወያኔም ለአረቦችና ለሶማሊያ ለማራባውያንና ለሱዳን ያደረ ኃይል ሆኖ ቆይቶ ስልጣንን ከያዘም በኋላ ጨለጥ ብሎ በአሜሪካና እንግሊዝ ጫማ ተወድቆ አገርን በገንጠላ አዳክሞ ሱዳን በአገሪቷ እንዲፈነጭና መሬት እንዲይዝ ፈቅዶ ህዝብን ለባዕዳን ጭፍንና ዘረኛ በዝበዛ አጋልጦ ባዕዳንን ለማስደሰት ብቻ ዜጎችን ወደ ሶማሊያ ልኮ አስፈጅቶ በአፍሪካ ቀንድ የዘመናዊ ቀኝ ገዢዎች ተጠሪና አገልጋይ ሆኖ ያለ ነው። ዛሬም ቢሆን ጸረ ወያኔ ነን እያሉ ግን የባዕዳን ኃይሎችን ጥቅም ለማስጠበቅ የተነሱ እንዳሉ ለህዝብ ምስጢር አይደለም። ያባ ግን በዚህ ክህደት ሆነ አገርን አሳልፎ በመስጠት ወይም ለባዕዳን ተጎንብሶ አገርን በመጉዳት ከቶም ሊከሰት የሚችል ኃይል አይደለም። አቆት ከተነገረና ከታመነ ውሸት ካልነገሰ የፈጠራው ወሬ ካልተፈነ ማለት ነው። ታዲያ ምነው ውሸቱ ቢያከተምና ሁሉም ሀቅን ቢቀበል
ሳአገንደ ያለምን ችግር ሁሉ ተደርሶ